ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 12 2015 ዓ.ም ተመረጽ ዝግጅታችን ጀመረ። ጦርነት በተካሄደባቸውና በነበረባቸው የአፋር አካባቢዎች የደረሰው ውድመት የጤናና የትምህርት አገልግሎቶች ላይ ተጽዕኖ መፍጠሩን ነዋሪዎች ገለጹ።
አፋር ክልል ደረሰው ጉዳት የሚከራከርን ሆነ ሪስፖንስ የሚሰጥ አካል የለም። በተለይ ሰሜን ዞን ላይ እስካሁን ኔትወርክ የለም፣ መብራት የለም። ጤና ተቋማትም ሆነ ትምህርት ተቋማት ደግሞ እስካሁን ስራ አልጀመሩም።
ከበርሃሌ አካባቢ ያነጋገር ነው አንድ ነዋሪ ነው። ሙሉ ዘገባውን በአብይ ርዕስ ይዘን እንመለሳለን። ሌሎች በዛ ያሉ ቅንብሮችንም ለምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው ለራዲዮ በቴሌቪዥን የሚሆኑ ዝግጅቶችን ምስልን ከድምጽ ጋር በማዋሃድ አብረውን ያመሻሉ። ዛሬ ስመኝሽ የቆየ የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። እስከ ምሽቱ 4 ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እንድትቆዩ እንጠይቃለን። አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ታገኙታላችሁ። እንዲሁም በፌስቡክ @voaamharic ላይ ብትገቡ ስርጭታችን በቀጥታ እየተላለፈ ይገኛል። #voaamharic የትዊተር ገጻችን ነው። ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን አጋሩን። አሁን የምሽቱን ዋና ዋና ዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። የኢትዮጵያ ፌዴራል መንግስት ባለስልጣናትና የትግራይ ክልል ተወካዮች ቀጣይ የሰላም ስምምነት ሂደቶችን በተመለከተ ንግግር ለማድረግ በኬንያ መዲና ናይሮቢ እንደተገናኙ ተሰምቷል። የቪኦኤው መሐመድ ዩሱፍ ከናይሮቢ ከላከው ዘገባ መረዳት እንደተቻለው ሁለቱ ወገኖች ለንግግር የተቀመጡት በአንዳንድ የክልሉ አካባቢዎች ሰብአዊ እርዳታ ለማድረስ አስቸጋሪ ሆኗል፣ ምክንያቱም የኤርትራ ወታደሮች አሁንም በክልሉ በመገኘታቸው ነው በማለት የትግራይ ወገን ክስ በሚያቀርብበት ወቅት ነው። ለትግራይ የሚወግኑ መገናኛ ብዙሃን የክልሉ ባለስልጣን አትንኩት መዝገቡ የኤርትራ ወታደሮች በሲቪሎች ላይ ያደርሳል ያሉትን ጥቃትና ዘረፋ በተመለከተ የፌዴራሉ መንግስት መፍትሄ እንዲሰጥ ጠይቀዋል ማለታቸውን መሐመድ ዩሱፍ በዘገባው አመልክቷል። በመቀጠል ላይ ነው የተባለው ግጭት የሰላም ስምምነቱን እንዳያስተጓጉል ጉዳዩን የሚከታተሉ ባለሙያዎች ስጋት አድሮባቸዋል ሲል ዘገባው አክሏል። የሰላም ስምምነቱ የሰብአዊ እርዳታ እንዲደርስና የስልክና ባንክ አገልግሎት እንዲቀጥል አስችሏል ሲል ሪፖርቱ አስታውሷል። በአፋር በትግራይና በአማራ ክልሎች ከ8 ሚሊዮን በላይ የሚሆኑ ሰዎች የሰላም ስምምነቱ ከተፈረመ ወዲህ እርዳታ አግኝተዋል ሲል የፌዴራሉ መንግስት አስታውቃል። የሁለቱ ወገን መሪዎች የሰላም ስምምነቱ ተግባራዊ በሚደረግበት ጉዳይ ላይ ለመነጋገር በተከታታይ ሲገናኙ ቆይተዋል። ዛሬ ናይሮቢ የተጀመረው ስብሰባ በዚህ ሳምንት መጨረሻ ይጠናቀቃል ተብሏል። ባለፉት 6 ሳምንታት ውስጥ የኮቪድ-19 ስርጭት በከፍተኛ ሁኔታ መጨመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ስርጭቱን በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የኢንስቲትዩቱ ዋና ዲሬክተር ዶክተር መሳ ኃይሉ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አሳስበዋል። ፀሐይ ዳምጠው ተከታዩን ዘገባ አልካለች።
በኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና በጤና ሚኒስቴር ከሰሞኑ እየወጡ ያሉ የኮቪድ-19 ዕለታዊ መረጃዎች የቫይረሱ ስርጭት እየጨመረ መሆኑን የሚያመላክቱ ናቸው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ለአሜሪካ ድምጽ እንዳብራሩት ደግሞ የስርጭቱ መጠን በጣም ከፍተኛ ነው።
እሱ ያው ጨምሯል። ኮቪድ አሁንም ቢሆን አልቆመም። የመጨመር አዝማሚያ አለ። በቁጥር ደረጃ ባለፈው ከ2-6 ሳምንታት ውስጥ የመጨመር አዝማሚያ አለው። እንክትክል የተደረገ የምላሽም የጤና አጠባበቅ ትምህርትም የተሰጠ ነው ያለው እና መዘናጋቱ ያው መቀነስ ያስፈልጋል እና ይህንን ነው የምንለው።
የጉንፋን የኢንፍሉዌንዛም ሆነ የኮቪድ-19 በሽታዎች ተላላፊ መሆናቸውን መገንዘብ እንደሚገባ ያስታወሱት ዳይሬክተሩ መከላከልና ከተያዙም በኋላ ወደ ሌላ ሰው እንዳይተላለፍ መጠንቀቅ እንደሚገባ አሳስበዋል። የኮቪድ መከላከያ ክትባት በየጤና ተቋማቱ እየተሰጠ መቀጠሉንም ዶክተር መሳይ ጠቅሰዋል። ህብረተሰቡም በአቅራቢያው ወደሚገኙ ጤና ጤና ተቋማት በመሄድ መከተብ እንደምችል ተናግሯል። በሌላ በኩል በአዲስ አበባና በሌሎች የሀገሪቱ አካባቢዎች በጉንፋን የሚያዙ ሰዎች ቁጥር ጨምሯል ሲሉ አንዳንድ ነዋሪዎች ተናግረዋል። ጉንፋን ከያዛቸው አንድ ወር ከአንድ ሳምንት እንደሆናቸው የሚናገሩት የከተማው ነዋሪ ሄሮስ ባምላክ ህመሙ ከበፊቱ ከበድ ያለ መሆኑን አስረድተዋል።
ተመሆኑን ያዘኝ ጉንፋን ይለየ ከጉንፋኑ ለየት የሚያደርገው የመቆረጣጥም ማስነጠስ ኩሳትና ብርድ ማለት ስሜታለው ራስ ምታቱ ኃይለኛ ነው። በፊት አሁን ቅሽር እንጠጣለን ሻይ በሎሚ እንጠጣለን ማር በሎሚ እንበላለን ይቀል ነበር ወዲያው አሁን ግን ምንም አልቀለለም። ይሄ ከባድ ነው።
ሰሞኑን እየታየ ያለው ጉንፋን ከኮቪድ-19 ጋር ግንኙነት እንዳለው የጠየቅናቸው የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተከታዩን ብለዋል።
የተለመደው የኢንፍሉዌንዛና የጉንፋን ተዋሲያን እንደሆኑ ለይተናል። በብሔራዊ የኢንፍሉዌንዛ ላቦራቶሪ እነዚህ በተለይ የዝናብ ወቅት ማብቃቱን ተከትሎ ይከሰታል። ብዙ ጊዜ
እየታየ ያለው የጉንፋን ስርጭት ወቅታዊ መሆኑን የጠቆሙት ዳይሬክተሩ ከሰው ወደ ሰው እንዳይተላለፍ ጥንቃቄ ማድረግ እንደሚያስፈልግ ግን መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ሶማሊያ ላይ ያንዣበበ ያለው ቸነፈር በሚቀጥሉት ወራት ከአቅም በላይ ወደ ሆነ አደጋ እንዳያመራ ዓለም አቀፉ ማህበረሰብ ያልተቋረጠ ግዙፍ እርዳታ ሊያደርግላት እንደሚገባ የተባበሩት መንግስታት ድርጅት ተቋማት አሳሰቡ። ከጄኔቫ ሊዛ ሽላይን ለቪኦኤ ላከችውን አጭር ዘገባ ቆንጅታዬ ታቀርባለች።
ሶማሊያ ዘንድሮ ከዓለም አቀፉ ማህበረሰብ ግዙፍ እርዳታ ስላገኘች ህዝቧ ላይ የተደቀነውን ቸነፈር ማዘግየት ትችላለች። በሚቀጥለው 2023 ዓመተ ምህረት ግን ብዙ ህዝቧ ለቸነፈር መጋለጡ እንደማይቀር እየተነገረ ነው። ድርቁ ከገባ 5 ዓመት ተቆጥሯል። የምግብ ዋጋ እጅግ አሻቅቧል፣ ግጭቶቹም ተባብሰዋልና። ሚያዝያ ሲመጣ ለአጣዳፊ የምግብ ዋስትና ችግር የሚጋለጠው ሰው ቁጥር 8.3 ሚሊዮን ይደርሳል ተብሏል። እጅግ አደገኛ ለሆነ ረሃብ የሚጋለጡት ሶማሊያውያን ቁጥር ሰኔ ወር ላይ ወደ 700 ሺህ እንደሚያሻቅብ በቅርቡ የተባበሩት መንግስታት ድርጅት ያወጣው ግምገማ ያሳስባል። ሰብአዊ እርዳታ በብዛት ሳይቋረጥ ካልገባ አንዳንዶቹ አካባቢዎች ላይ የለየለት የረሃብ ቸነፈር እንደሚከሰት ሪፖርቱ ያስጠነቅቃል። ኢቲን ፒተር ሽሚት በሶማሊያ የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ ተጠሪ ናቸው። ሶማሊያ ውስጥ እንደ አውሮፓውያን አቆጣጠር በ2011 የደረሰው ነገር እስካሁን ያባነነናል፣ ያ አሁን መደገም የለበትም ብለዋል።
So just to recall that in 2011 and we mentioned that in 2011
መለስ ብለን ብናስታውስ እኛ ቸነፈር ገብቷል ብለን አወጅን። ያወጅነው ግን በረሃብ ምክንያት ካለቁት ሰዎች መካከል ግማሹን ቁጥር የሚይዙት ከሞቱ በኋላ ነው። ይህን ደግሞ በሪፖርቶቻችን ደጋግመን ገልጸናል።
በዚያ ዓመት ከሩብ ሚሊዮን የሚበልጡ ሶማሊያውያን በረሃብ አልቀዋል። ግማሹ ከአምስት ዓመት በታች የሆኑ ሕፃናት ናቸው። ለከበደ የረሃብ አደጋ ከተጋለጡት መካከል የገጠር ማህበረሰቦች ይገኙባቸዋል። አርብቶ አደሩና ገበሬው በድርቁ ምክንያት እርዳታ ፍለጋ በከተሞች ወደሚገኙ መጠለያዎች ተሰደዋል። ከብቶቻቸው ካለቁባቸው ካላረሱ ረሃቡን ሊከላከሉ እንደማይችሉ የፋኦ ተጠሪ ፒተር ሽሚት ያስረዳሉ።
Yeah, children's nutrition, and we mentioned that before, is directly linked to the health and productivity.
ልጆቻቸው የሚያስፈልጓቸውን አልሚ ምግብ የሚያገኙት ከብቶቻቸው ጤናማ ከሆኑና ወተት ከታለቡ ነው። ካለፈው አመት ጀምሮ እጅግ ብዙ የቀንድ ከብቶቻቸው አልቀውባቸዋል። አሁን ትልቁ ስጋታችን 1.8 ሚሊዮን ህጻናት ለተመጣጠነ ምግብ ጦት መጋለጣቸው ነው።
እስካሁን ሲወጡ የነበሩትን የከባድ ቸነፈር ትንባያዎች በሰብአዊ እርዳታዎች አማካይነት ለመከላከል ተችሏል። አሁንም እርዳታው ከፍ ተደርጎ መቀጠል እንዳለበት ነው የመንግስታቱ ድርጅት ያሳሰበው።
ከዛው ከሶማሊያ ሳንወጣ በኤርትራ ስልጣና ላይ የነበሩ የሶማሊያ ወታደሮችን የያዘ አውሮፕላን በመቋዲሾ ዓለም አቀፍ አየር ማረፊያ መድረሱን የሀገሪቱ መከላከያ ሚኒስትር ዛሬ አስታውቀዋል። ሚኒስትሩ አብዱል ቃድር መሐመድ ኑር ለቪኦኤ ሶማሊኛ ክፍል እንዳረጋገጡት የመጀመሪያው ዙር ወታደሮችን የያዘ አውሮፕላን መቋዲሾ መድረሱንና በሺ የሚቆጠሩ ወታደሮችን የመመለሱ ሥራ በመጪ ቀናቶች ውስጥ እንደሚጠናቀቅ ተናግረዋል። ጥሩ ሞራል ላይ ይገኛሉ፣ ደስተኞች ናቸው፣ የሞቀ አቀባበልም ተደርጎላቸዋል ሲሉ አክለዋል ሚኒስትሩ። የሶማሊያ መንግስት 5000 የሚሆኑ ወታደሮችን በኤርትራ እንዲሰለጥኑ አድርጓል። አንዳንዶቹ ወታደሮች በልዩ ተዋጊ ኃይል፣ ሌሎቹ ደግሞ በባህር ኃይል እና በአየር ኃይል መስክ ሰልጥነዋል ተብሏል። ዛሬ በመጀመሪያው ዙር ምን ያህል ወታደሮች እንደተመለሱ ባለስልጣናት ከመግለጽ ተቆጥበዋል። የመከላከያ ሚኒስትሩ አብዱል ቃድር መሐመድ ኑር እንዳሉት የወታደሮቹ መመለስ በአልሸባብ ላይ የሚደረገውን ዘመቻ ያጠናክረዋል። ሐዋሪጅ ሲሉ የጠሯቸውን የአልሸባብ ተዋጊዎችን ለመደምሰስ ጉልበት ይሆናል ሲሉ ተደምጠዋል ሚኒስትሩ። የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድ በኤርትራ ያሉ ወታደሮቻቸው በዚህ ወር ወደ አገራቸው መመለስ እንደሚጀምሩ ትናንት አስታውቀው ነበር። ፕሬዝዳንቱ ወታደሮቹን ኤርትራ ድረስ በመሄድ ሁለት ጊዜ ጎብኝተዋቸዋል። ለስልጠና ኤርትራ የነበሩት የሶማሊያ ወታደሮች በሰሜን ኢትዮጵያ በነበረው ጦርነት ሳይሳተፉ አይቀርም የሚል ያልተረጋገጠ ወሬ ለወራት ሲከረከር መቆየቱ የሶማሊያውን መንግስት ከወታደሮቹ ቤተሰቦች ጋር ቅራኔ ውስጥ ከቶ ነበር። የቪኦኤው ሶማሊኛ ክፍል ወታደሮቹ ወደ ትግራይ ስለመላካቸው ምንም ማስረጃ እንዳላገኘ በሪፖርቱ ጠቁሟል። ወታደሮቹ ወደ ኤርትራ የተላኩት ከሶስት ዓመት በፊት ነው። በየመን ለስምንት ዓመታት የተካሄደ ባለው ጦርነት ተፋላሚ ወገኖች የያዟቸውን በሺህ የሚቆጠሩ እስረኞች መጎብኘቱን ቀይ መስቀል ዛሬ አስታውቋል። ጉብኝቱ ለእስረኞች ልውውጥ ጥርጊያ መንገድ ይከፍታል ተብሏል። የቀይ መስቀል የቀጠናው ኃላፊ ለአሶሴትድ ፕሬስ እንደገለጹት የድርጅቱ አባላት ለአስር ቀናት በሳውዲ አረቢያና በየመን ባደረጉት ጉብኝት 3400 የሚሆኑ እስረኞችን ተመልክተዋል። በዓለም አስከፊ ቀውስን ያስከተለ ነው በተባለው የየመኑ ግጭት ከ150,000 ሰዎች በላይ አልቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ወታደራዊ መፈንቅለ መንግስት ማክሸፏንና የፕሬዝዳንት አዳማ ባሮውን አስተዳደር ለመገልበጥ አሲረዋል የተባሉ አራት ወታደሮችን በቁጥጥር ስር ማዋላን ጋምቢያ ዛሬ አስታውቃለች። የጋምቢያ መንግስት በዛሬ ባወጣው መግለጫ እንዳስታወቀው ትናንት ማክሰኞ በተካሄደው ወታደራዊ ዘመቻ ነው አራቱ ወታደሮች በቁጥጥር ስር የዋሉት። አንዳንድ የጋምቢያ ወታደሮች በዲሞክራሲያዊ መንገድ የተመረጠውን መንግስት ሊገለብጡ አሲረው ነበር ብሏል መንግስት ዛሬ ባወጣው መግለጫ። 2.5 ሚሊዮን ህዝብ ባላትና ሙሉ ለሙሉ በሚባል በሴኔጋል በተከበበችው ትንሿ ምዕራባዊ አፍሪካ ሀገር መንግስት ግልበጣ የተለመደ አይደለም። ሮይተርስ ዛሬ ከስፍራው የመንግስትን መግለጫ ጠቅሶ እንደዘገበው ተባባሪ ናቸው የተባሉ ሶስት ሌሎች ሰዎችን ሰራዊቱ በማደል ላይ ነው። በቀድሞው የሴኔጋል ፕሬዝዳንት የህያ ጃምህ ወታደራዊ አማካሪ የተመራ ነው የተባለ መፈንቅለ መንግስት በፕሬዝዳንት አዳማ ባሮው ላይ አሲረዋል የተባሉ ስምንት የቀድሞ የጋምቢያ ወታደሮች ከሶስት ዓመት በፊት በእስር ተቀጥተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዋሽንግተንን ለመጎብኘት በጉዞ ላይ ናቸው። በጉብኝታቸውም በዋይት ሀውስ ከፕሬዝዳንት ጆ ባይደን፣ ከካቢኔያቸውና ከብሔራዊ ጸጥታ ቡድናቸው ጋር እንደሚገናኙ ይጠበቃል። በተጨማሪም ለሁለቱ የአሜሪካ ምክር ቤቶች ማለትም ለህግ አውጪውና ለተወካዮች ምክር ቤት በጋራ ንግግር ያደርጋሉ ተብሏል። ሩሲያ አገራቸውን ከወረረች ወዲህ ዜሌንስኪ ወደ ውጭ ጉዞ ሲያደርጉ የመጀመሪያው ነው። ፕሬዝዳንት ዜሌንስኪ ዛሬ በማለዳ በላኩት የትዊተር መልእክት ወደ አሜሪካ በመጓዝ ላይ መሆናቸውንና ዓላማውም የዩክሬንን የመከላከያ አቅም ለማጠናከር መሆኑን ጠቁመዋል። አንድ ባይደን አስተዳደር ከፍተኛ ባለስልጣን ለዜና ሰዎች እንደተናገሩት ዜሌንስኪ ወደ አሜሪካ ያቀኑት ፕሬዝዳንት ጆ ባይደን ባደረጉላቸው ጥሪ መሰረት ነው። ባለስልጣኑ እንዳሉት ዜሌንስኪ ከአሜሪካ ባለስልጣናት ጋር በሚያደርጉት ውይይት በጦር ሜዳ ስለሚኖረው የወደፊት ስልት በጥልቀት ይወያያሉ። በተጨማሪም አሜሪካና አጋሮቿ ማቅረብ ስለሚገባቸው የጦር መሳሪያዎች እንዲሁም ስልጠና ይነጋገራሉ። ከሩሲያ የሚመጣውን የሚሳኤልና የድሮን ጥቃት ለመመከት አሜሪካና አጋሮቿ የአየር መቃወሚያ መሳሪያዎችን እንዲያቀርቡላቸው ዜሌንስኪ በተደጋጋሚ ሲጠይቁ ሰንብተዋል። ይህ በእንዲህ እንዳለ በሩሲያ ጦር ውስጥ ያለውን ተዋጊ ኃይል ወደ 1.5 ሚሊዮን መጨመር እንደሚያስፈልግ የሩሲያው መከላከያ ሚኒስትር ሐሳብ አቅርበዋል። ፑቲን በበኩላቸው አገራቸው በሚቀጥለው ወር በዓለም ተወዳዳሪ የሌለው ያሉትን ዚርኮን ሃይፐርሶኒክ ሚሳይል እንደምትታጠቅ ይፋ አድርገዋል። የሩሲያን ተዋጊ ኃይል ወደ 1.5 ሚሊዮን ማሳደግ አስፈላጊ ነው፣ 695,000 የኮንትራት ወታደሮችን ጨምሮ ሲሉ በአንድ ስብሰባ ላይ የመከላከያ ሚኒስትሩ ሰርጌይ ሾይጉ ለፕሬዚዳንት ቭላድሚር ፑቲን ሐሳብ አቅርበዋል። ፑቲንም በሐሳቡ ተስማምተዋል። ይህ በእንዲህ እንዳለ በዩክሬን ያለው ጦርነት በጋራ የፈጸምነው አሳዛኝ ድርጊት ቢሆንም ተጠያቂዎቹ ዩክሬንና አጋሮቿ ናቸው ሲሉ ፑቲን ዛሬ ተናግረዋል። የእኛ የፖሊሲ ውጤት ሳይሆን የሶስተኛ ሀገራት ፖሊሲ ውጤት ነው ሲሉ በአገሪቱ ቴሌቪዥን በቀጥታ በተላለፈና ከከፍተኛ ወታደራዊ ባለስልጣን ጋር ባደረጉት ስብሰባ ተናግረዋል። ፑቲን በዚህ ስብሰባ ላይ የሩሲያን የውጊያ ብቃት ማሳደጋቸውን እንደሚቀጥሉና ይህም የኒውክሌር ኃይል ዝግጁነትን ማሻሻል እንደሚያካትት ተናግረዋል። በሚቀጥለው የአውሮፓውያን ወር መጀመሪያ ላይ ሩሲያ ዚሮን ሃይፐርሶኒክ ሚሳኤል እንደምትታጠቅና ይህም በዓለም ተወዳዳሪ እንደሌለው ፑቲን ጨምረው ይፋ አድርገዋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎች እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ የሚተላለፍላችሁን የታህሳስ 15 2015 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕስ ተከባችን እንለፍ። በቀዳሚ ያብይ ርዕስ ዘገባችን ወደ አፋር ክልል ነው የምንወስዳችሁ። በአፋር ክልል የተከሰተውን የኩፍኝና የወባ በሽታ ለመከላከል እየተሰራ መሆኑን የክልሉ ጤና ቢሮ አስታውቋል። ጦርነት በነበረባቸው የአፋር አካባቢዎች የደረሰው ውድመት የጤናና ትምህርት አገልግሎቶች ላይ ተጽዕኖ መፍጠሩን ነዋሪዎች አስታውቋል። አስተያየታቸውን ለአሜሪካ ድምጽ የገለጹ የአካባቢው ነዋሪዎች ጦርነቱ በተቋማት ላይ ባደረሰው ውድመት የጤና አገልግሎት በበቂ ሁኔታ እየተሰጠ አይደለም። ህጻናት ከሁለት አመት በላይ ከትምህርት ውጪ ሆነዋል ብለዋል። በተለይ ወባና የኩፍኝ በሽታዎች ከቅርብ ጊዜ ወዲህ በስፋት መታየታቸውን ስጋታቸውን እንዳባባሰው ተቆመዋል። የጤና ተቋማቱ በቀድሞ አቅማቸው ልክ መንቀሳቀስ ባይችሉም መሰረታዊ ያገልግሎት በሚሰጡበት ደረጃ ግን የማቋቋም ስራ እየተሰራ መሆኑን የክልሉ ጤና ቢሮ ጠቁሞ የወባና የኩፍኝ በሽታዎችን ስርጭት ለመቆጣጠርም ክትባት እየተሰጠ ያጉሮበር ስርጭትን በዘመቻ መልክ እየተከፋፈለ መሆኑን ጠቅሷል። የክልሉ ትምህርት ቢሮ ዳስንም ጨምሮ ሌሎች አስፈላጊ የሆኑ አማራጮችን በመጠቀም የመማር ማስተማሩ ሂደት እንዲቀጥል እያደረገ መሆኑንም ገልጿል። ይህንን ዘገባ ያጠናቀረው መስፍን አራጌ ነው። ዝርዝሩን እንደሚከተለው እናሰማቸዋለን።
በአፋር ክልል ኬልበቲ ራሱ ዞን የበራህሌ ወረዳ ነዋሪው ሰዲቅ ሁሴን አፋር ክልል በተለይም ሰሜናዊ ዞን በጦርነቱ የደረሰበት ጉዳት ከፍተኛ ቢሆንም ዓለም አቀፉ ማህበረሰብ ትኩረት ነፍጎታል፣ በዚህም ህዝቡ በመሰረታዊ አገልግሎቶች አለመሟላት እየተቸገረ ነው ብለዋል።
የሰሜኑ ጦርነት ትግራይም አፋርም አማራም ጎድቷል። በተለይ አሁን እኛ ክልል ላይ ከዞን ሁለት ሰሜኑ ዞን እና ደግሞ መካከለኛው አፋር ዞን ላይ ከፍተኛ ጉዳት ትምህርት ተቋማት ላይም ጤና ተቋማት ላይም አጠቃላይ መሰረተ ልማት ላይ ከፍተኛ ጉዳትና ውድመት ነው የደረሰው። እሱ ብቻ ሳይሆን እስካሁን ሰዓት ትግራይ ክልል ላይ ዓለም አቀፍ ኮሚኒቲው ትኩረት ሰጥቶ የሚከራከርለት ትግራይ ክልል ነው። አፋር ክልል ላይ የደረሰው ጉዳት የሚከራከርም ሆነ ሪስፖንስ የሚሰጥ አካል የለም። በተለይ ሰሜን ዞን ላይ እስካሁን ኔትወርክ የለም፣ መብራት የለም፣ ጤና ተቋማትም ሆነ ትምህርት ተቋማት ደግሞ እስካሁን ስራ አልጀመሩም።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በወቅታዊ ሁኔታዎች ላይ ዛሬ 4 ቀን ያወጣው ሪፖርት ግን ጦርነት የነበረባቸው የአፋርና አማራ አካባቢዎችን መልሶ ማቋቋሙም ሆነ ድጋፉ ማደጉን ይዘረዝራል። ይሁን እንጂ ጸጥታቸው ወደ ተሻሻለባቸው አካባቢዎች የሚመለሱ የህብረተሰብ ክፍሎችን ለማገዝ ተጨማሪ ድጋፍ ያስፈልጋል ብለዋል። በእነዚህ አካባቢዎች ያለውም የመሰረተ ልማት አቅርቦት ውስን መሆኑን በማስታወስ በኪልበቲ ራሱ ዞን ሁለት ነዋሪ የሆኑት መሐመድ አህመድም በመሰረተ ልማቶቹ ላይ ደርሷል ያሉት ውድመትና ዘረፋ በዞኑ በሚገኙ 6 ወረዳዎች ውስጥ ያሉ ነዋሪዎችን ለከፋ ማህበራዊና ኢኮኖሚያዊ ጉዳት እንደዳረጋቸው አመልክተዋል።
መጋሌ፣ አብዓላ፣ ኢረብቲ፣ ኮነባ፣ በራህሌ፣ ዳሎን ይሄ 6 ወረዳ ላይ የነበረው የትምህርት ቦታዎችም የውሃም ቴናከላም ብዙ ነገሮቹ ተበላሽዋል፣ ተዘርፈዋል።
አቶ ሳዲቅ በሌላ በኩል የጤና ተቋማትን ለማስጀመር ፍንጮች ቢታዩም አሁንም ህዝቡ ለከፋ ችግር ተዳርጓል ነው ያሉት።
ሰሞኑን የአብዓላ ሆስፒታል እና በራህሌ ሆስፒታል እንቅስቃሴ እያደረገ ቢሆንም እስካሁን ማህበረሰቡ ለመታከም እንኳ ወደ 6 600 ኪሎ ሜትር አቋርጠው ዱብቲ ሆስፒታል ነው መጡት። ትምህርትም ደግሞ አልተጀመረም።
ከቀናት በፊት ስማቸውን መግለጽ ያልፈልጉ አስተያየት ሰጪ በሕክምና ጦት ሰዎች እየሞቱ መሆናቸውን ለአሜሪካ ድምጽ ገልጸው ነበር።
እናቶች ደግሞ በመድኃኒት ጦት በወሊድ ምክንያት ይሞታሉ። ራሱ ከዳሎል ወረዳ ከአንድ ሁለት ወር በፊት ወደ 20 የሚሆኑ ህጻናቶች በመድኃኒት ጦት ወዳቸው አልፏል ማለት ነው። እንደውም ደግሞ ኮነባ ወረዳ ላይ ከሁለት ሳምንታት በፊት ከአምስት በላይ የሆነ እናቶች በወሊድ ምክንያት ሞቷል። ይሄ ደግሞ የሆነው ጤና ሰርቪስ የለም። በዚህ ጦርነት ምክንያት ህዝቡ በጣም እየተቸገረ ነው። ሁማኒታሪያን አክሴሱ ያን ያህል አይደለም።
አስተያየት ሰጪዎቹ በተለይ ከቅርብ ጊዜያት ወዲህ በስፋት የሚስተዋለው ወባና የኩፍኝ በሽታ ካለው የጤና አገልግሎት አሰጣጥ አለመመጣጠን ጋር ተያይዞ የከፋ አደጋ እንዳያስከትል ስጋታቸውን ገልጸዋል። የክልሉ ጤና ቢሮ ኃላፊ ያሲን ሀቢብ ኩፍኝ መከሰቱን አረጋግጠው ክትባትና ሕክምና እየተሰጠ መሆኑን ጠቁመዋል።
ኩፍኝ ወደ 3 ወረዳዎች ላይ ነው የታዩት። እነዛ 3 ወረዳዎች ላይ ዘመቻ በማካሄድ ህጻናት ልጆች ሙሉ ለሙሉ እዛ ወረዳዎች ላይ እንዲከተቡ አድርገናል። የተያዙት ልጆች ደግሞ በፍጥነት በተንቀሳቃሽ ሕክምና ቡድን በማሰማራት በየቀበሌው ገብተው እንዲሰሩና አገልግሎት እንዲሰጡ እያደረግን ነው ያሳለፍነው። ከዛ ተነስተን አሁን በአገር ደረጃ የኩፍኝ ዘመቻ ልናካሄድ ነው። በአገር ደረጃ ነገ ነው የሚጀምረው ሐሙስ። እኛ ደግሞ አጠቃላይ በክልል ደረጃ እያካሄድን ነው። 40ውም ወረዳ ሁሉም ጤና ተቋማት ላይ ማለት ከ255,083 በላይ ህጻናትን የሚያዳርስ ማለት ነው። ከስድስት ወር እስከ 5 ዓመት በታች።
ኦቻ በሪፖርቱ እንዳመለከተው ኩፍኝ በተለይ በአድአር፣ ዳሊፋጊ፣ ገላሎ፣ ሀደሌኤላ እና ሚሊ አካባቢዎች ተከስቷል። በክልሉ ያለው ከፍተኛ የተመጣጠነ ምግብ እጥረት የኩፍኝ ተጠቂዎችን ቁጥር በእጥፍ ሊጨምረው እንደሚችል ስጋቱን ያመለከተው ሪፖርቱ ክልሉ ለህይወት አሳሳቢ ከሆነ አደጋ ጋር እንዲጋፈጥ አድርጎታል ብሏል። በሌላ በኩል ከፍተኛ ቁጥር ያለው ነዋሪ በወባ ስለመጠቃቱ ነው ቢሮ ኃላፊው ያረጋገጡት።
ወባው ኦፍኮርስ እሱ በጣም ቻሌንጅ እያደረገን ያለ ነው። ትንኛዋም የተለየች ነች። ከበፊቱ ትንሽ የተለየች ነገር እየተጠና ነው። በእርግጥ እንዳገርም ግን እሷ በየጊዜው ወረርሽኝ እያመጣችብን እያስቸገረችን ነው ያለችው። ስቲል ግን መከላከል ነው ወባን። ስለዚህ ዋጎበር ተራጨን ነው የምንገኘው። መድኃኒቱም ተመሳሳይ እየሰጠን ነው የምንገኘው። ክፍተቶችና ችግሮች እንዳሉ ሆነው ተጨማሪ ሞት፣ የባሰ ችግር እንዳይፈጠል ከፍተኛ ርብርብ እንደ መንግስት እንደ ጤና ቢሮ እያደረግ ነው።
እየተጠናቀቀ ባለው የፈረንጆቹ አመት ብቻ ከ66,000 በላይ ሰዎች በወባ ስለመያዛቸው የኦቻ ሪፖርት ያመለከተ ሲሆን በቅርብ ሳምንት ብቻ ከ2,600 በላይ ሰዎች በወባ መጠቃታቸውን አብራርቷል። በወባ የተያዙ ሰዎች ቁጥር ካለፈው አመት ተመሳሳይ ጊዜያት ጋር ሲነጻጸርም በ30% ይበልጣል ነው የተባለው። ተደጋጋሚ ጦርነት በአካባቢው መደረጉን ያስታወሱት የአፋር ክልል ጤና ቢሮ ኃላፊ በዚህም ከ217 በላይ ሆስፒታሎች፣ ጤና ጣቢያዎችና ጤና ኬላዎች ላይ ዘረፋና ውድመት መድረሱን ጠቁመዋል። ጤና ጥበቃ ሚኒስቴር ዲያስፖራውና የክልሉ መንግስት ባደረጉት ድጋፍ የወደሙትና ዘረፋ የተፈጸመባቸውን ጤና ተቋማት መልሶ ለማቋቋም እንቅስቃሴ እየተደረገ መሆኑን ጠቁመው አብዛኞቹ አገልግሎቱን እንዲጀምሩ መደረጉን ጠቅሰዋል። የተወሰኑት ደግሞ ጉዳታቸው ከፍተኛ በመሆኑ መልሶ ለመገንባት ጥረት እየተደረገ ነው ብለዋል። ከዚህ በተጨማሪ ጤና ጣቢያዎችን ወደ ሆስፒታል በማሳደግ ቀዶ ጥገናን ጨምሮ ሌሎች አገልግሎቶች እየተሰጡ ስለመሆናቸው ነው ኃላፊው ያብራሩት።
በራህሌ ጤና ጣቢያ ነው የነበረው። እርጉዝ እናት ኦፕራሲዮን ለማድረግ ዱብቲ ሆስፒታል ነበር እስከዛሬ ድረስ የሚላከው። በአሁን ሰዓት ግን እዛው ያን ጤና ጣቢያ ወደ ሆስፒታል ከፍ አድርገን ሰርጀሪ ሁሉ እየሰራ ነው። ያን ሁሉ ቁስለኛ በዛ በኩል የነበረውን ቀጥ አድርገው ነው ያለው። ድሮ እስከ ሰመራ 500 ኪሎ ሜትር ነው የሚላከው ማለት ነው። ጭፍራ ወረዳ ላይ ጤና ጣቢያ ነው የነበረው፣ እሱን ወደ ሆስፒታል ከፍ አድርገናል።
በሌላ በኩል በተለይ በአፋር ሰሜናዊ ዞን ጦርነቱ በትምህርት ቤቶች ላይ ባስከተለው ውድመት ተማሪዎች ከ2 ዓመታት በላይ ትምህርት ማቋረጣቸው እየተነገረ ነው። በኪልበቲ ረሱ ዞን 2 ነዋሪ የሆኑት መሐመድ አህመድ የመጀመሪያ ወሰነ ትምህርት እየተገባደደ ቢሆንም በአፋር ሰሜናዊ ዞን በ6 ወረዳዎች ትምህርት አለመጀመሩን አስታውቀዋል። የበረሃሌው አስተያየት ሰጪ አቶ ሰዲቅ በበኩላቸው ትምህርት ለመጀመርም ሆነ ከትምህርት በፊት መፈጸም ያለባቸው የስነ ልቦና ምክር አልተሰጠም፣ በክልሉ መንግስት በኩል የሚፈጸመው መልሶ የማቋቋምና የድጋፍ እንቅስቃሴ የደረሰውን ጉዳት ያህል አይደለም ብለዋል። በአፋር ክልል ትምህርት ቢሮ የመማር ማስተማር ዳይሬክተር ወልዱ ሀይሰማ ጦርነቱ ባስከተለው ውድመትና መፈናቀል ምክንያት የመማር ማስተማሩ ሂደት እንደተስተጓጎለ ተናግረዋል።
ሰሜናዊ አፋር ብቻም ሳይሆን ፈንቲረሱ የሚባል ደግሞ ወደዚህ ወደ ዞን 4 የሚባል አካባቢ እንደገና ደግሞ ዞን 5 በከፊል እንደገና ዞን 1 ደግሞ አዳር ጭፍራና እንትን ጀምሮ በከፊል ያው ጉዳት ከደረሰባቸው ወረዳዎች አንዱ ናቸው። እዛ ጋር የተፈጠረው ተጽዕኖ ደግሞ ሌሎቹም ላይም ደግሞ ችግር ፈጥሯል። ምንድነው ችግር የፈጠረው? አብዛኞቹ ተማሪዎች እዛ የነበሩት ተማሪዎች ወደዚህ ተሰዶ ሲመጣ የመሰረተ ልማት ችግርም በፊትም ስላለብን የመጨናነቁ ሁኔታዎች ከፍ ከፍተኛ የሆነ የተማሪዎች መጠናነቅ እንደ ክልልም ፈጥሮብናል። ያም ብቻ ሳይሆን ደግሞ ቀረ የምንላቸው ትምህርት ቤቶች ላይ ማህበረሰቡ ጋር እንደመጠለያ የተጠቀሙባቸው ብዙ ትምህርት ቤቶች አሉ። ያ ትምህርት ቤቶች ላይ ደግሞ ከፍተኛ የሆነ ጉዳት ማድረስ ችሏል። ያ ለማማር ማስተማሩ ላይ ችግሮች ፈጥሯል። ያም ብቻ ሳይሆን ደግሞ ዓለም አቀፍ ማህበረሰብም ከማገዝ አኳያ ያሉት ችግሮች እስካሁን በተጠባጭ አመርቂ ውጤቶች የሉም።
ኃላፊው በተለይ ችግሩ በተባባሰባቸው አካባቢዎች ዳስ በመዘርጋት የመማር ማስተማር ሂደቱን ለማስቀጠል ክልሉ ዝግጁ መሆኑን አመልክተዋል።
እንደ ክልል ምንድነው የተደረገው? በጣም ዳሜጅ የሆኑ ትምህርት ቤቶች አሉ። እሱን ትምህርት ቤቶች በጊዜያዊ ቴምፖራሪሊ ሸራዎችን ከተለያዩ ድርጅቶች ጋር በመተባበር ሸራ በመጠቀም ትምህርትን ያስጀመርንበት ሁኔታዎች አሉ። አሁን ኦልሞስት ሁሉም በሚባል ደረጃ መማር ማስተማሩ ዝግጅቱን አጠናቀን በግብአት እንደ ክልል የምንችለው ግብአት ይሄ ተማሪዎች መቀመጫ ወንበር፣ ብላክቦርድ፣ የተለያዩ ማተሪያሎችን ለትምህርት የሚጠቅሙ ማተሪያሎችን ከትምህርት ሚኒስቴርም በተገኘው ድጋፎች እኛ እንደ ክልል ደግሞ አስተባብረን ያለንን በጋራ አድርገን ትምህርቱ አሁን ኦልሞስት እየጀመረ ያለበት ሁኔታዎች አለ። ያው ቅድሚያ ምዝገባ ሲቀንም ስለነበረ እስካሁን የምዝገባ ሁኔታችን ጨርሰን መማር ማስተማሩ ይጀምራል በቅርቡ።
ከስነ ልቦና ጋር ተያይዞ መምህራን የምክር አገልግሎት እንዲያገኙ መደረጉንም አክለው ጠቅሰዋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ትግራይ ክልል ነው የምናልፈው። በኢትዮጵያ ሰሜን ትግራይ ክልል የተደረሰበትን የኢትዮጵያ መንግስትና የህወሓት በጋራ የደረሱበት የሰላም ስምምነት በሁለቱ ዓመት ደም አፋሳሽ ጦርነት ከፍተኛ ጉዳት በደረሰባቸው በሚሊዮኖች የሚቆጠሩ ሰዎች ዘንድ ጥንቃቄ የተሞላበት ተስፋን አሳድሯል ይላል ዘገባው። ሮይተርስ ነው ያጠናቀረው። ደረጀ ደስታ እንደሚከተለው ይዞታል።
ለረጅም ወራት የዘለቀው ግጭት እጅግ ከፍተኛ ጉዳት አድርሷል። ብዙ ሰላማዊ ሰዎችም የሞቱባቸውና የደረሰባቸውን ከባድ ጉዳት እያሰላሰሉ ነው። በሺዎች የሚቆጠሩ ሰዎችን የገደለው፣ ሚሊዮኖችን ያፈናቀለውና ሺዎችን ለረሃብ አደጋ ያጋለጠውን ጦርነት ተከትሎ ህይወታቸውን እንደገና ለመገንባት ተስፋ የተገባላቸውን የእርዳታ ቃል እየተጠባበቁ ነው። በአገር ውስጥ ከተፈናቀሉት መካከል ታሪኳን ለቀይ መስቀል ያጋራችው ራሷን ለማዳን ልጆቿን በመያዝ ያለምንም ውሃና ምግብ ክልሉን ሁለት ጊዜ ለቃ በመሸሽ የወጣችው አዲጎሹ እንዲህ ትላለች።
ከልጆቻችን ጋር ለመደበቅ ያለምንም ፍራሽ የምንጠጣው አንዲትም ብርጭቆ ውሃ ሳናገኝ የምናበስልበት ምንም ነገር ሳይኖረን ህይወታችንን ብቻ ለማዳን ስንል ያልሄድንበት ቦታ የለም። አረጋውያን ከልጆቻቸው ጋር የነበሩ እናቶችና እንዲሁም ሌሎች ብዙ ችግሮች ገጥሟቸዋል። ብዙዎችም ሞተዋል።
ተግባራዊነቱ ገና ብዙ የሚቀረው የሰላም ስምምነት የጤና ቀውሱን ለመታደግ የሚያስችል ለእርዳታ አቅርቦት የሚሆን የተወሰነ ክፍተት ፈጥሯል። የቀይ መስቀል ተወካይ አሌክዛንደር ሱልጣን ካህን እንዲህ ይላሉ።
The health needs are certainly one of our priorities. The food we've heard not only
ለጤና የሚያስፈልጉ ነገሮች በእርግጠኝነት ቅድሚያ የምንሰጣቸው ነገሮች ናቸው። በተቀባዩ ማህበረሰብ ብቻ ሳይሆን ከተፈናቃዮች መካከል የሰማነው የምግብ ጉዳይ አለ። እሱን በሚከተሉት ጥቂት ሳምንታት ከሚከፋፈለው ውስጥ ለነዚህ ማህበረሰብ አባላት የምግብ አቅርቦት ድጋፍ እንሰጣለን።
በአካባቢው በሚገኝ የጤና ማዕከል የምትሰራ ነርሷ ሰላማዊት ገብረ መስቀል የተባለች ለዓለም አቀፉ ቀይ መስቀል እንደተናገረችው ውድመት የደረሰባቸውን የጤና ተቋማቱን ወዲያውኑ መክፈት አስቸጋሪ መሆኑን በመግለጽ ሕክምናው የሚሰጠው ከተቋሙ ውጪ መሆኑን ተናግራለች።
አጣጣለ ነገር ምን ተከራይስተልኝ እጂ በተለይ አዝ ማከርንቲ
አጥለው ወደሙ። እነዚህ ህንጻዎች ውስጥ ምንም ነገር ማግኘት አልቻለም። በወሊድ አገልግሎት ክፍል ውስጥ ሶፋና የቤተሰብ ምጣኔ ሹግ እንኳን አልነበረንም። በተመላላሽ ህክምና ክፍል ውስጥ ራሱ ምንም አልነበረም። መደርደሪያ የለም፣ የጽዳት እቃዎች የሉም። የሌሉን ነገሮች በርካታ ናቸው። ከተቀበልነው ውስጥና ወደፊትም ከመናገኘው ድጋፍ ውስጥ ለማዋለጃው ክፍል ሶፋ የለንም። ኤሌክትሪክም ስለሌለን ኦክሲቶሲን የለንም።
ሌሎች ድጋፎችም የሚያስፈልጉ ቢሆኑም እጅግ በጣም የሚያስፈልጉት እነዚህ ነገሮች ናቸው።
ዓለም አቀፉ ቀይ መስቀልና የኢትዮጵያ ቀይ መስቀል ማህበር ፈጣን ግምገማ በማካሄድ ለ27 ሆስፒታሎችን የጤና ተቋማት ለድንገተኛ ህክምናና የመጀመሪያ ደረጃ ህክምና ቀዶ ጥገና ህክምና መስጫ እንዲሁም የምግብ ውሃና የንጽህና መጠበቂያ መገልገያዎችን ድጋፍ በማድረግ ላይ ናቸው። የአካባቢው የጤና ባለሙያ ገብረ መድህን በርሀ ያለው ችግርና አቅርቦቱ የማይመጣጠን መሆኑን በመግለጽ እንዲህ ይላሉ።
ከአምስት ዓመት በታች የሆኑ ህጻናት የተመጣጠነ የምግብ እጥረት አለባቸው። ከነዚህ አንዳንዶቹ ህጻናት በመድኃኒት ብቻ ልናድናቸው አንችልም፣ ምግብ ያስፈልጋቸዋል። ይሁን እንጂ እስካሁን ምግብ አልደረሰንም። ለህጻናቱ ዛሬ መድኃኒት እንሰጣቸዋለን፣ በሚቀጥለው ቀን እጅግ ውሰባቸው ተመልሰው ይመጣሉ። እየደረሰባቸው ያለውን ነገር እናውቃለን፣ ግን ምንም ልናደርግ አንችልም። ህጻናት አደጋ ላይ ናቸው።
የኢትዮጵያ መንግስት በተደጋጋሚ በትግራይ የሰብአዊ እርዳታን አግዶ የቆየ በመሆኑ ችግሩ አሁንም ከአቅም በላይ መሆኑን ሮይተርስ በዘገባው አመልክቷል።
ወደ ተከታዩ ዘገባችን የምንወስዳችሁ ወደ ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የኮቪድ-19 ወረርሽኝ ከመከሰቱ በፊት ወደነበረው የንግድ እንቅስቃሴ አሁን በ2022 የታየው ሁኔታ ወደዛ የመመለስ ነገር አለው ሲል ሮይተርስ ገልጿል። እንደሚከተለው የተጠናቀረውን ስመኝሽ ቆየ እንደሚከተለው ታቀርባለች። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሮይተርስ ጋር ባደረጉት ቃለ ምልልስ የአፍሪካ ትልቁ ማጓጓዣ አየር መንገድ በዚህ ዓመት 12.7 ሚሊዮን መንገደኞችን እንደሚያጓጉዝ ገልጸዋል። ይህም ከባለፈው ዓመት በጀት ዓመት ጋር ሲነጻጸር በ8.6 ሚሊዮን ብልጫ ያለው ሲሆን ከወረርሽኙ በፊት ከነበረው 12.1 ሚሊዮን መንገደኞች ከፍ ያለ ነው።
In the fiscal year that ended in June 2020
የአውሮፓ ቁጥጥር በሰኔ 2022 ዓመተ ምህረት ባበቃው በጀት ዓመት 8.6 ሚሊዮን መንገደኞችን አሳፍረናል። ሆኖም የኮቪድ ወረርሽኝ ከመጀመሩ በፊት በ2019 12.1 ሚሊዮን መንገደኞች ነበሩን። ስለዚህ እስካሁን ከኮቪድ በፊት ወደ ነበርንበት የመንገደኞች ቁጥር አልደረስንም። ነገር ግን በቃ ጭነት በኩል እንደውም በ2019 ከነበረን ጭነት ጋር ሲነጻጸር ባለፈው በጀት ዓመት የጭነት መጠናችን በጥፍ ጨምሯል።
አቶ መስፍን ጭማሪውን መተንበይ የተቻለው በአለም ዙሪያ የነበሩ የእንቅስቃሴ ገደቦች በመነሳታቸው አየር መንገዱ በአዳዲስ አውሮፕላኖችና መዳረሻዎች አገልግሎቱን በማስፋቱና በሀገሪቱ ሰሜናዊ ክፍል ለሁለት አመት የዘለቀውን ግጭት ለማቆም ባለፈው አመት በተፈረመው የሰላም ስምምነት ምክንያት መሆኑን ገልጸዋል።
We are expanding our network.
ተሰስራችንን እያሰፋን ነው። አዳዲስ መዳረሻዎች ጨምረናል። ሌሎችንም በዚህ አመት እየጨመርን ነው። ወደ አንዳንድ መዳረሻዎች ደግሞ የበረራ መጠናችንን እየጨመርን ነው። ስለዚህ እነዚህ ሁሉ ተደምረው የእንቅስቃሴ መጠናችንን እንድናሻሽል ይረዱናል። የመንገደኞችን ቁጥርና የጭነት መጠናችንንም እንድንጨምር ብቻ ሳይሆን በተመሳሳይ ሁኔታ አገሮች የበለጠ ክፍት እየሆኑና ገደቦችን እያላሉ በሄዱ ቁጥር የመንገደኞች ትራፊክም እየጨመረ ይሄዳል። ይሄ አጠቃላይ እንቅስቃሴያችንና ገበያችንን እንድናሳድግ ይረዳናል።
በመጋቢት ወር የተቋሙን ስራ አስፈጻሚነት የተረከቡት አቶ መስፍን አክለው ለአየር መንገዱ የመንገደኛና እቃጫኝ ቁልፍ ደንበኛ የሆነችው ቻይና ዳግም ለመከፈት የምትዘገይ ከሆነ ግን ትንበያው ላይ ተጽዕኖ ሊፈጠር እንደሚችል አመልክተዋል።
Unfortunately, China is lagging behind in relaxing.
እንዳለመታደል ሆኖ ከኮቪድ ጋር የተያያዙ ገደቦችን በማላላት ረገድ ቻይና ወደ ኋላ ቀርታለች። ያለኛ አስቸጋሪ ይሆናል። ይሄ መንገደኞችን ብቻ ሳይሆን የጭነት እንቅስቃሴያችንንም ነው የሚጎዳው። እንደውም አመታዊ እቅዳችንን ስናወጣ የቻይና ገበያ እስከ 2022 መጨረሻ ድረስ ገደብ እንደሚኖረው አስበን ነበር። ስለዚህ በእቅዳችን መሰረት ነው የሄደው። ነገር ግን ከጥር ጀምሮ ቀስ በቀስ ገደቦች መላላት የማይጀምሩ ከሆነ በእኛ ላይ አሉታዊ ተጽዕኖ ሊኖረው ይችላል።
ወረርሽኙ በተከሰተበት ወቅት የኢትዮጵያ አየር መንገድ ከሌሎች አፍሪካ አየር መንገዶች በተሻለ ሁኔታ እንቅስቃሴ የነበረው ሲሆን ለዚህ ደግሞ ምክንያቱ የጭነት ማጓጓዝ ስራው ሲሆን በከፍተኛ ሁኔታ ወርዶ የነበረውን የመንገደኞች እንቅስቃሴ ማካካስ ችሏል። አሁን የአየር መንገዱ በረራዎቹንና የትስስር አውታሩን በእጥፍ በማሳደግ የጤና ቀውሱን አሻግሮ ለመመልከት እየሞከረ ሲሆን እንደ አውሮፓውያን አቆጣጠር በ2035 ዓ.ም ታዊ ገቢውን ከመቶኛ ሲሰላ በ400 መንገደኞቹን ደግሞ በ440 የማሳደግ እቅድ አለው።
ካላደግን በስተቀር ጥረታችን ስኬታማ መሆን እንደማይችል እናምናለን። ለዚያ ነው እንቅስቃሴያችንን ያሰፋን ያለነው። በሌላ በኩል ደግሞ የማስፋፋቱን ስራ ለመደገፍ ከፍተኛ መዋለ ንዋይ ስናፈስ በርካታ መሰረታዊ ልማቶችንም እየገነባን ነው። ለምሳሌ የአየር መንገዱን እድገት የሚደግፉ በቂ የሰለጠኑ የአቪዬሽን ባለሙያዎችን ለማፍራት እንዲያስችለን የማሰልጠኛ ተቋማችን ላይ መዋለ ንዋይ ያፈሰስን ነው።
በማስፋፊያ ቅዱ መሰረት ኢትዮጵያ አዳዲስ አውሮፕላኖችን ከቦይንግ፣ ኤርባስ እና ዴሃቪላንድ በሁሉም ዘርፎች በማዘዝ መጠኑን በእጥፍ ወደ 271 የማሳደግ እቅድ መያዟን አቶ መስፍን ገልጸዋል። ወደ ዙሪክ፣ አማን እና ቡላዌዮ አዳዲስ መንገዶችን መጀመሩንም የገለጹት አቶ መስፍን በተያዘው ዓመት ዓለም አቀፍ መዳረሻዎችን በእጥፍ አሳድጎ ወደ 207 ለማድረስ ባለው እቅድ ሲንጋፖርን፣ ኳላላምፑርን፣ ክራችን፣ ኮፐንሃገንንና አትላንታን ኢላማ ማድረጉን አብራርተዋል። ከዚህም በተጨማሪ አየር መንገዱ በአዲስ አየር ማረፊያና ማሰልጠኛ ተቋማት ላይ ኢንቨስት እያደረገ መሆኑን ዋና ስራ አስፈጻሚው ተናግረዋል።
Even though we fly to 63 destinations in Africa,
በአሁኑ ወቅት በአፍሪካ 66 መዳረሻዎች በረራ የምናደርግ ቢሆን ተጨማሪ ቦታዎችን መድረስ አልቻልንም። ስለዚህ የተሻለው አማራጭ በተመረጡ የአፍሪካ ቦታዎች ማዕከሎችን ማቋቋም ወደ ሁሉም አገራት ያለንን ተደራሽነት ማስፋፋት ሆኖ አግኝተናል። በዚህ ስልት መሰረት ከ12 ዓመት በፊት በቶጎ ሎሜ አስኪ አየር መንገድ አቋቁመናል። በማላዊና በዛምቢያ አጋር አየር መንገዶች አሉን።
አቶ መስፍን አከለው የኢትዮጵያ አየር መንገድ ለምዕራብ አፍሪካ በሽርክና የሚሰራ ብሔራዊ የአየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ድርድር እያካሄደ መሆኑን ገልጸው ድርጅቱ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ተመሳሳይ ስምምነት መፈረሙን አብራርተዋል።
የናይጄሪያን ባንዲራ የያዘ የናይጄሪያ አየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ዙር ድርድር ላይ ነን። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ስምምነት ፈርመን ጨርሰን ስራ ለመጀመር ከመንግስት የመጨረሻ ውሳኔ እየጠበቅን ነው። እነዚህ ሁለት ትልቅ ኢኮኖሚ፣ ትልቅ የህዝብ ቁጥር ያላቸው ትልቅ ሀገራት ናቸው። ስለዚህ ጠንካራ አገራዊ መሰረት አላቸው ብለን እናምናለን።
አቶ መስፍን የሀገር ውስጥ በረራዎችን አስመልክቶ ለሮይተርስ በሰጡት ማብራሪያ በሰሜን ኢትዮጵያ ለሁለት ዓመታት የቆየው ግጭት በበረራዎችና በመንገደኞች ቁጥር ላይ ተጽዕኖ ማድረሱን ገልጸዋል።
Japan Airlines flies to used to fly
በሰሜን ኢትዮጵያው ግጭት ከመነሳቱ በፊት የኢትዮጵያ አየር መንገድ የሀገር ውስጥ በረራዎችን ወደ 22 መዳረሻዎች ያደርግ ነበር። ከነዚህ 3ቱ በግጭት አካባቢ የሚገኙ ሲሆን የቀሩት 19 ሰላማዊ አካባቢዎች በመሆናቸው አየር መንገዱ ወደ እነዚህ ስፍራዎች መንገደኞችን ማጓጓዝ ቀጥሏል። ነገር ግን በአጠቃላይ ካለው አለመረጋጋት ምክንያት የመንገደኞች ቁጥር፣ የቱሪስቶች ቁጥር በከፍተኛ ሁኔታ ቀንሷል። በሚያሳዝን ሁኔታ አብዛኞቹ የቱሪስት መስህብ የሆኑ መዳረሻዎች ግጭቱ ባለበት ቦታ ወይም አካባቢ የሚገኙ በመሆናቸው የቱሪስት ፍሰቱ ላይ ከፍተኛ ተጽዕኖ አሳድሯል። ነገር ግን የሀገር ውስጥ በረራ ከጠቅላላው እንቅስቃሴያችን በጣም ትንሹን መጠን የሚወስድ ነው።
አቶ መስፍን አክለው በደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት የሀገር ውስጥ በረራውን ያሻሽላል፣ ቱሪስቶችንም በብዛት እንዲመጡ ያግዛል ብለው እንደሚያምኑ ገልጸዋል።
የሰላም ስምምነቱ ለኢትዮጵያ አየር መንገድ መልካም ነው። ምክንያቱም ሰላም ሲኖር መንገደኞች እንዲጓዙ ያበረታታል፣ ቱሪስቶች ወደ ኢትዮጵያ ይመጣሉ፣ እኛም በአገር ውስጥ ያለን እንቅስቃሴ ያንሰራራል፣ እናም የተሻለ ገቢ ማግኘት እንችላለን። በተጨማሪም ዓለም አቀፉን እንቅስቃሴ ይደግፋል።
የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከሮይተርስ ጋር በነበራቸው ቆይታ በመጪው የፈረንጆቹ ዓመት በሚጠናቀቀው በጀት ዓመት አየር መንገዱ ከወረርሽኙ በፊት ወደነበረበት የመንገደኞች አቅም ይመለሳል የሚል ተስፋ እንዳላቸው ገልጸዋል። ወደ ተከታዩ ዘገባችን ነው የምናልፈው። ባለፈው ሳምንት የተካሄደውና የተጠናቀቀው የዩኤስ አፍሪካ መሪዎች ጉባኤ በዩናይትድ ስቴትስና በአፍሪካ የንግድ ተቋማት መካከል ወደ 15 የሚጠጉ አዳዲስ ውሎች እንዲገቡ እድል መፍጠሩ ተገልጿል። የተገቡት ውሎች ከነዳጅ ማውጣት እስከ ጤና አገልግሎት አሰጣጥ በተለይም እስከ ቅርጫት ኳስን የመሳሰሉ ነገሮችን ያካተተ ነው። የቪኦኤ ዘጋቢ ማርያማ ዲያሎ ያሰናዳችው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርባለች።
የዩናይትድ ስቴትስ የወጪና ገቢ ንግድ ሚኒስትር ጂና ራይሞንዶ በጉባኤው ከተደረሱ ትላልቅ ውሎች መካከል ስለ አንዱ ለጋዜጠኞች ማብራሪያ ሰጥተው ነበር። የዩናይትድ ስቴትስ ካቦልድ ሜታልስ የተሰኘው የማዕድን ኩባንያ ስለደረሰው የመዋለ ንዋይ ውል ሲያስረዱ እንዲህ ብለዋል።
This is a commitment for $150 million.
ይህ 150 ሚሊዮን ዶላር ወደ ዛምቢያ የማዕድን ዘርፍ ለማፍሰስ የተገባ ውል ነው። ይሄ አጠናከር ልንሰራው የሚገቡ ስራዎች ማሳያ ነው። ትልቅ ነገር ነው።
ዛምቢያ ለምን ተመረጠች? የካቦልድ ሜታልስ ፕሬዝዳንትና መስራች ጃሽ ጎልድማን እንደሚሉት ኩባንያቸው መዋለ ንዋይ ለማፍሰስ የሚመረጠው ቦታ የት እንደሆነ በዓለም ዙሪያ ሲያስስ ዛምቢያ አንደኛ ሆና መገኘቷን ገልጸዋል።
Zambia is a safe and peaceful place where we can hire exceptional people.
የዛምቢያ ልዩ ባለሙያዎችን መቅጠር የምንችልበት የረጅም ጊዜ ኢንቨስትመንትን የሚደግፉ ህጎች ያሉበት ከባቢ ሁኔታን በጠበቀና የአካባቢውን ሰዎች በሚጠቀም መልኩ ልንሰራ የምንችልበት ደህንነቷ የተጠበቀና ሰላማዊ ስፍራ ናት። መንግስት ፍትሃዊ፣ ግልጽና ፈጣን በሆነ ተግባራቱ ስራችንን ይደግፋል።
ጎልድማን ድርጅታቸው EMR ካፒታል ከተሰኘ የኢንቨስትመንት ኩባንያና ከዛምቢያ መንግስታዊና የግል የማዕድን ዘርፍ ጋር በትብብር እንደሚሰራ ነው የገለጹት። የዛምቢያ ፕሬዚደንት ሃካይንዴ ሂቺሌማ በፊርማ ስነ ስርዓቱ ላይ የተገኙ ሲሆን የዚህ አጋርነት ፋይዳ ከሀገራቸውም ውጪ እንደሚሻገር ተናግረዋል።
This investment is in copper, cobalt around there, which are critical minerals.
የአሁኑ መዋለ ንዋይ በኮፐርና ኮባልት ማዕድኖች ላይ ያነጣጠረ ነው። እነዚህ ማዕድኖች ካርቦን ላይ ከተመሰረተ ኃይል ወደ አረንጓዴ ኃይል ለምናደርገው ሽግግር ትልቅ ሚና አላቸው። ስለ ኤሌክትሪክ መኪኖች ነው ያወራን ያለነው። ይሄ ዛሬ ኢንቨስትመንት ዛምቢያን ካቦልድ ድርጅትን ብቻ የሚመለከት አይደለም። አየር ንብረት ለውጥ ጉዳይ በመንፈተንበት የአየር ንብረትን የሚጎዱ የኃይል ምንጮችን በአረንጓዴ ኃይል ለመቀየር የኤሌክትሪክ ተሽከርካሪዎችን ለማምረት በመንታገልበት ባሁኑ ሰዓት የተቀረውን ዓለምንም የሚመለከት ለሁላችንም በእጅጉ ጠቃሚ ነው።
የኤሌክትሪክ ተሽከርካሪዎች፣ ታብሌቶች፣ ላፕቶፖችና ስልኮች የሚጠቀሙባቸውን ሊቲየም አዮን የሚባሉትን ባትሪዎች ለመስራት ከሚያስፈልጉት ግብአቶች አንዱ ኮባልት ነው። ሁለት የፋይናንስ ተቋማትም ውል ተፈራርመዋል። የዩናይትድ ስቴትስ ኢምፖርት ኤክስፖርት ኤግዚም ባንክና የአፍሪካ የወጪና ገቢ ንግድ ባንክ አፍሪክዚም ናቸው መግባቢያውን የተፈራረሙት። የአፍሪካ የወጪና ገቢ ንግድ ባንክ ፕሬዝዳንትና ሊቀመንበር ቤኔዲክት ኦኬ ኦራማ ሁለቱ ባንኮች የመግባቢያ ሰነድ በመፈራረም ከፍላጎት ወደ ድርጊት እንደተሸጋገሩ ገልጸዋል።
This is a memorandum of understanding for collaboration to support trade and investment between Africa and the US.
በዩናይትድ ስቴትስ እና በአፍሪካ መካከል ያለን ንግድና ኢንቨስትመንት በጋራ ለመደገፍ የመግባቢያ ሰነድ ፈርመናል። ዋነኛ ትኩረታችን ዳያስፖራውን አሳታፊ ማድረግ ነው። ከመግባቢያ ሰነዱ ጋር የ500 ሚሊዮን ዶላር ተያይዟል። ይህንን ገንዘብ ለአፍሪካ አስፈላጊ በሆኑ ቁልፎች ዙሪያ ማለትም የጤና አገልግሎት፣ የአየር ንብረት ጉዳት መቀነሻ መርሃግብሮች፣ መጓጓዣ፣ መሰረተ ልማትና የኃይል ዘርፎች ላይ እናውላለን።
የዩናይትድ ስቴትስ ብሔራዊው የቅርጫት ኳስ ማህበር NBM በአፍሪካ ውስጥ ስለሚጀምረው አዲስ እንቅስቃሴ ምዕራፍ ለማስተዋወቅ በጉባኤው ላይ ተገኝቷል። የተቋሙ የአፍሪካ ኃላፊ ቪክተር ዊሊያምስ ስፖርት አፍሪካ በዓለም ታዋቂ የሆኑ ኮከቦችን ልታፈራበት የምትችለው ዘርፍ እንደመሆኑ በመሰል ጉባኤ ላይ በመሳተፋቸው እንደተደሰቱ ለቪኦኤ ገልጸዋል። ምንም እንኳን የአፍሪካ ብሔራዊ የቅርጫት ኳስ ማህበር ስፖርቱን በአህጉሪቱ ለማሳደግ በመሳተፉ ደስተኛ ቢሆንም ከዚህ የተሻገሩ ጉዳዮች እንዳሉ ያነሳሉ።
ስፖርት
የኢኮኖሚ እድገትና ልማት ጉልበት ማህበራዊ ተጽዕኖ ፈጣሪ እንዲሆንም እንሻለን።
ይህ የቅርጫት ኳስ ሊግ በአሁኑ ሰዓት በደቡብ አፍሪካና በሴኔጋል ቢሮዎች አሉት። ወደ ሌሎቹ ቀጠናዎች ለመስፋፋትም ይፈልጋል።
Earlier this year we opened an office in Lagos, Nigeria and
በዚህ አመት መጀመሪያ በሌጎስ ናይጄሪያ ቢሮ ከፍተናል። በ2023 የአውሮፓውያኑ ዘመን በግብጽ ካይሮ ቢሮ እንደምንከፍት ይፋ አድርገናል። ይሄ አሻራችንን በአህጉር ውስጥ ለማሳደግ ያለንን ቁርጠኝነት ያሳያል። ቢሮችንም ወደ አፍሪካውያን የስፖርት አፍቃሪያን ለመቅረብ እንደመነሻ እንጠቀምባቸዋለን።
በአህጉሪቱ እያንዳንዱ ሀገር ትልቅ የቅርጫት ኳስና የንግድ እድል እንዳለው አክለው ተናግረዋል።
ወደ ተከታዩ ዘገባችን እናልፋለን። ሳምንታዊው የዴሞክራሲ በተግባር ቅንብር ነው የሚቀጥለው ዛሬ ሮብ አይደል? ዴሞክራሲያዊና አምባገነን መንግስታትን የሚያጠኑ ተንታኞች በቅርቡ በኢራን፣ በቻይናና በሩሲያ የተደረጉ የተቃውሞ እንቅስቃሴዎች ላይ ትኩረት አድርገዋል። በእነዚህ 3 ሀገሮች ውስጥ ያሉት አምባገነናዊ ስርዓቶች ጠንካራ መሆናቸውን የሚያስጠነቅቁት ተንታኞች አምባገነኖች እንዲያውቁ መሟላት አሉባቸው ያሏቸውን ሁኔታዎችም አብራርተዋል። የአሜሪካ ድምጿ ሎሬል ቦማን ያደረሰችን ዘገባ ነው። ስመኝሽ ቆየ ለዛሬ ዲሞክራሲ በተግባር እንደሚከተለው ይዘዋለች።
ኢራን ውስጥ የ22 አመቷ ማሻ አማኒ የጭንቅላት መሸፈኛ ሳታደርግ በመታየቷ በተፈጠረ ችግር በፖሊስ ቁጥጥር ስር ከዋለች በኋላ ህይወቷ ማለፉን ተከትሎ በ10 ሺዎች የሚቆጠሩ ሰዎች ተቃውሟቸውን ለማሰማት ወደ ጎዳና ወጥተዋል። ናታሻ ሆል በስልታዊና ዓለም አቀፍ ጥናቶች ማዕከል የመካከለኛው ምስራቅ ፕሮግራም አጥኚ ናቸው።
The event really struck a nerve across Iran because
I think that በመላው ኢራን ነርቭን የሚነካ ነው። ምክንያቱም በኢራን የሚገኙ ሁሉም ሰዎች ሴት ልጆቻቸው፣ ሚስቶቻቸው፣ እህቶቻቸው በተመሳሳይ ሁኔታ ውስጥ ሆነው ያዩ ይመስለኛል።
በቻይናም ከፍተኛ ተቃውሞዎች ያደጉ የሄዱ ሲሆን መሪው ሺ ጂንፒንግ ከስልጣን እንዲወርዱም የሚደረገው ጥሪ ጨምሯል። ላሪ ዳይመንድ በስታንፎርድ ዩኒቨርሲቲ የዲሞክራሲ ባለሙያ ናቸው።
They began, of course, in furious reaction.
በአስር ሚሊዮኖች አንዳንዴ በመቶ ሚሊዮኖች የሚቆጠሩ ቻይናውያንን በየመኖሪያ ቤታቸው እስረኛ ያደረገውን ዜሮ ኮቪድ የተሰኘ ከቤት ያለመውጣት ክልከላ ምክንያት የተነሱ ቁጣዎች ነበሩ።
የሩሲያ ፕሬዝዳንት ቭላድሚር ፑቲን ተቃዋሚ የሆነው አሌክሴይ ኔቭልኔ ለእስር ከተዳረገ በኋላ እንደ አውሮፓውያን አቆጣጠር በ2021 በሺዎች የሚቆጠሩ ሰዎች ተቃውሟቸውን ቢያሰሙም በሩሲያ ያለው የተቃውሞ እንቅስቃሴ ይበልጥ ድምጹን እንዳይሰማ ተደርጓል ሲሉ ባለሙያዎች ይናገራሉ። በየካቲት ወር ሩሲያ በዩክሬን ላይ የፈጸመችው ወረራም እንዲሁ ተቃዋሚዎች ወደ አደባባይ እንዲወጡ አድርጓል። በሰሜን ካሮላይና ዩኒቨርሲቲ መምህር የሆኑት ግሬም ሮበርትሰን በፖለቲካ ተቃውሞች የዲሞክራሲ ሂደትና አምባገነን መንግስታት ዙሪያ ባለሙያ ሲሆኑ በተለይ በሩሲያና ዩክሬን ላይ የበለጠ ትኩረት አድርገው ያጠናሉ።
There were significant protests that emerged briefly
ዩክሬን ላይ ወረራ ከተፈጸመ በኋላ ጉልህ የሆኑ ተቃውሞዎች መታየት ጀመሩ። እንደገና በበጋ ወቅት መጨረሻም ሩሲያ በዩክሬን የሚዋጉ ሰዎችን እንደምትመለምል ስታሳውቅ ሌላ ተቃውሞ ነበር።
ባለሙያዎች እንደሚሉት በኢራን፣ ቻይናና ሩሲያ ያሉ ተቃዋሚዎች ከአምባገነን መንግስቶቻቸው የፖሊሲ ስምምነት ማግኘትና ማሸነፍ ችለዋል። እንደምሳሌም በቻይና በቅርቡ በጅምላ ከተካሄደ ተቃውሞ በኋላ በኮቪድ ላይ ተጥለው የነበሩ ክልከላዎች ላልተዋል። ታዲያ እነዚህ ተቃውሞ እንቅስቃሴዎች አምባገነን መንግስታትን ለመጣል ምን ያስፈልጋቸዋል? ባለሙያዎቹን ጠይቀናቸዋል። ግሬም ሮበርትሰን በመሪዎች መካከል የሚደርስ መከፋፈል ፑቲንን ሊያዳክም ይችላል ይላሉ።
If you think they have a future after the boss is gone, then maybe they'll decide at some point that
አለቃቸው ከስልጣን ከተነሳ በኋላ ወደፊት የሚቀጥል ተስፋ እንዳላቸው ካሰቡ ምናልባት ወደ አደባባይ ከወጡ ተቃዋሚዎች ጋር አጋርነት ሊመሰርቱ ይችላሉ። ተቃውሟቸው እንደማይቆሙ በግልጽ ይናገራሉ። ያን ጊዜ ምናልባት ተጨማሪ ሰዎች ወደ አደባባይ እንዲወጡ ያበረታታቸው ይሆናል።
ባለሙያዎቹ በኢራን የተካሄዱትን ትላልቅ ተቃውሞዎች አዎንታዊ በሆነ መልኩ ቢመለከቷቸውም የአገዛዙ የጸጥታ አካላት ግን ከተቃዋሚዎቹ ጎን አለመቆማቸውን ያመለክታሉ። የመካከለኛው ምስራቅ ጥናት አጥኚ የሆኑት ሆል
And then finally, I think that there needs to be some kind of leader.
እናም የዚህ ሀገር መሪ የሆነ ሰው ያስፈልጋል። ይህ መንግስት ከወደቀ በኋላ የሆነ አንድ የሚያደርግ ምክንያት መኖር አለበት። ይህ የአገዛዙ ባህሪያት እንዲጠፉ የሚያደርግ መሆንም አለበት።
ያነጋገርናቸው ባለሙያዎች ተቃዋሚዎች ስኬታማ ለመሆን በሀገሪቱ ውስጥ ያለውን የኢኮኖሚ ቀውስ መጠቀም ስልታቸውን ቀይረው ምናልባት ለአመታት ወደ ውስጥ መግፋት መቻል አለባቸው ይላሉ። አክለውም ተቃዋሚዎች ሁከት አልባ መሆንና ከሚከታተላቸው መንግስት በተሻለ ሁኔታ በቴክኖሎጂ ብቁ መሆን አለባቸው ይላሉ። ማይክል ሚለን በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው።
There's many, many more people in a country and internationally.
አገሪቱ ውስጥ በጣም ብዙ ሰዎች አሉ። በዚያ ላይ ሁከት ካለበት እንቅስቃሴ ይልቅ ሁከት የሌለበትን ለመደገፍ ፈቃደኛ የሆኑ በዓለም ዙሪያ አሉ።
ባለሙያዎቹ ይቻላል ብለው የማያስቡትን መንግስታትን ማውረድ ባይችሉ እንኳን የተቃውሞ እንቅስቃሴዎች ተስፋ እንደሚሰጡ ይናገራሉ። ላሪ ዳይመንድ
I think the reason for hope is precisely
ተስፋ ለማድረግ ምክንያቱ የሚተላለፉ መልእክቶች ናቸው። እነዚህ መንግስታት ሰፊ አስተማማኝና ሁሉን አቀፍ የህዝብ ድጋፍ የላቸውም።
የህዝብ ድጋፍ እየተሸረሸረ ሲሄድ ባለሙያዎች እንደሚናገሩት የአገዛዙ ህጋዊነትም እንዲሁ እየተሸረሸረ ይሄዳል።
ሳምንታዊውን ዲሞክራሲ በተግባር ቅንብራችንን ነበር ያስደመጥናችሁ። አሁን ደግሞ ኢትዮጵያውያን በአሜሪካ ይቀጥላል። ለዛሬ ኢትዮጵያውያን በአሜሪካ የፊልምና የሚዲያ ባለሙያ ጋብዘናል። ትውልደ ኢትዮጵያ ሰለሜ ሙልጌታ ትባላለች። የተለያዩ ሽልማቶችን ያሸነፈው ወብን ፊልም አዘጋጅና ጻፊ እንዲሁም በትወና ተሳትፋለች። በተጨማሪም በተለያዩ ፊልሞች ውስጥ በፕሮዲውሰርነት ተሳትፋለች ሰርታለች። በቅርቡ ደግሞ ሄሎ ኢትዮጵያ የተሰኘ የኢንተርኔት ቴሌቪዥን በመክፈት በኢትዮጵያ ላይ ያነጣጠሩ ሐሳቦችን በማጋራት ላይ ትገኛለች። ባለፈው ሳምንት በተካሄደው የዩኤስ አፍሪካ መሪዎች ጉባኤ ላይ ተገኝታ ነበር። ሀብታሙ እዚህ አግኝቶ ሀብታሙ ስዩም አነጋግሯታል። ለዛሬ ለኢትዮጵያውያን በአሜሪካ እንግዳችን አድርገናታል። አስቀድማ በፊልም ጥበብ ልቧ ለምን እንዳደላ ከምታብራራበት ጀምራለች።
እንግዲህ ከልጅነቴ በቃ ታሪክ ወድ ነበር። ሰው ሲያወራ ሰው ሲጫወት እና ደግሞ ኢማጂን አረግ ነበር። የኢማጂነሪ ጓደኛ አለ አይደለ በጭንቅላት ያለው እና እሱ ነበረኝ በልጅነቴ። ግን እንዴት ፊልም እንደምሰራ ምናምን አላውቅም ነበር። just ድሪሙ ነበረኝ ጨዋታ፣ ሰው ሲያወራ ወይ ደግሞ ታሪክ ሲነገር እንደዛ ነገር ምናምን በቃ ደስ ይለኝ ነበር። ከዛ በኋላ I think the ultimate state is the addictive state of Gaba ነገሮችን ስታይ ፊልሞች ደግሞ ቆንጆዎች ፊልሞች ሲመጡ ይገባሃል፣ ኮኔክት አድርገዋል ማለት ያ የነበረ አይዲያ በውስጥ የነበረው እና አሁን ዲዛይን አይነት ነገር ስታይ ሌሎች ፊልሞች እየተሰሩ ትምህርት ቤት ድራማ ክላስ ጀምር ምናምን አሃ ይሄ ነገር ለካ ይሆናል እኔም ማረግ ይችላልው የሚባል ነገር ያድርባል። እስቲ አክላክበት ይሄ ጀመርኩት ማለት
ነው። ቀስ በቀስ የመጣ ጉዳይ ነው ማለት ነው። ወብን የሚለው ፊልምሽ ላይ አጋር አዘጋጅ ነሽ፣ ተዋናይት ነሽ፣ እንዲሁም ደግሞ በታሪኩ በጽሑፍ ውስጥም ተሳታፊ ነሽ። በበርካታ ሁኔታዎች ውስጥ በዚህ ፊልም ውስጥ ተሳትፈሻል። ጉልቶ እንዲሰማልሽና እንዲታወቅልሽ የፈለግሽው ጉዳይ ምን ነበር?
እኔ ታሪኩ ነው ምክንያቱም ታሪኩ እኔ ለኢትዮጵያዊ ነኝ። በኢትዮጵያዊነቴ ነው የሰራሁት። አባቴ ኤርትራዊ ተወላጅ ነው። ስለዚህ ኢትዮጵያም ኤርትራም ኢንዲያኖች ጓደኞች ነበሩኝ፣ ጃፓን ጓደኞች ነበሩኝ። they came from Spain በየቦታው እና ሳይው ነገሩ ሁሉም ኮመን ነገር አለው ማለት ኢሚግራንት አብዛን ኢሚግራንት። ስለዚህ ይሄን ታሪክ ሳይው እኔ በዚህ ሰራሁት እንጂ በዚህ በኢትዮጵያዊ ሴትዮ ግን ሰው አንድ ነው የሚያስበው ማለቴ አንድ ነው ስለ ኢሚግራንት እዚህ ሀገር ሲመጡ ብዙ ነገር የሚያስቡት ነገር አንድ ነው። ካልቸራቸውን ከሀገራቸው ትተው እዚህ ይመጣሉ። እዚህ ያንን ካልቸር ማምጣት አለባቸው፣ አምጥተው መኖር አለባቸው ከዚህ ኦልሬዲ የሚኖረው ሰው ጋር። እንዴት ነው ይሄንን የሚያደርጉት? ምክንያቱም እኔ እኖርበታለሁ እና ጓደኞቼም የኖሩበት ነው። ስለዚህ ይሄን ነገር በኢትዮጵያዊ ቮይስ እንዲነገር ፈለኩ። ምክንያቱም ኢትዮጵያኖች በጣም ብዙ ነን እዚህ እና እዚህ እየኖር ነው ነው እና ይሄንን ታሪክ መነገር አለበት ብዬ አመንኩኝ ማለት ነው።
ቅርቡ እንግዲህ ፊትሽን ደግሞ ወደ ጋዜጠኝነቱ አዙረሻል። በእርግጥ የቀደመ ጋዜጠኝነት ልምዱ እንደነበረ ሰምቻለሁ። ሄሎ ኢትዮጵያ የሚባል አውታር ከፍተሽ ትውልድ ኢትዮጵያውያንም ታናግሪያለሽ፣ ኤርትራውያንም እንዲሁም ሌሎች በአሜሪካ ፖለቲካ ውስጥም ደግሞ ስም ያላቸውን ሰዎች እየጋበሽ ብዙ ሀሳቦችን ታነሳሻለሽ። ፊትሽን ወደ ጋዜጠኝነቱ ለማዞር ምን አነሳሳሽ? ምክንያቱ ምንድን ነው?
እኔ ግራጁዌት ያደረኩት በጋዜጠኝነት ነው እና ይሄን ነገር ያመጣው የዛሬ አመት ነው በኢትዮጵያ ላይ ጦርነት ሲመጣ ናሬቲቭ ግን ሲወጣ እዚህ ሀገር ትንሽ ወደ አልቀደመም ማለት ቶሎ አልነበረም እና ሰዎች ፖች ኒ ፊልም እንድሰራ የሚሆነው ነገር ማለት ነው ዶክመንተሪ እና ማለት 2020 እንዳለቀ 2021 ላይ እና እሺ ብዬ እኔም እውነት ለመናገር ኢንትረስቱ ለመናገር እንትን አልነበረኝ። ያው ቢኮዝ በፊልም ስለሆነ ሰራ አሁንም በፊልም ላይ ነኝ፣ ግን ይሄንን በየሳምንት አንድ ነው የምናደርገው ይሄንን ፕሮግራም። ግን እንዴት ነው የመጣሽው ላልከኝ መልስ ፊልሙ ሰራሁት ማለት ነው። ዋይ ኢትዮጵያ የሚል ፊልም ነው። ኦንላይን ላይ ነው ብቻ ኢትዮጵያ መሄድ ስላልቻለን በዛ ጊዜ በጦርነቱም ላይ ስለነበረ ኢትዮጵያ ኢንፎርም ላድርገን ዶክመንተሪ we put it together I directed it because እሱን ስሰራ ግን ታሪኩን አወኩኝ ማለት ታሪኩን በደንብ ደብስ አላቆም ነበረ ምን እንዴት እዚህ እንደደረሰ ማለት ነው። እና ግን as a documentary ነው የሰራሁት እና I was really taking it back እንዴት እንደጀመረ ማለት ነው። እና እሱን ፊልም ስናወጣ almost like 500,000 ሰው ነው ያየው። ግን it was not theater ላይ አይደለም only online ፊልሙ የወጣው እና በሶስት ሳምንት ነው የሰራሁት ፊልሙን። በጣም ቶሎ ግን ጀስት የሚሆነውን ለማሳወቅ ነው። ከዛ በኋላ ኢንትረስት መጣ በዳያስፖራው ላይ በእንግሊዝኛ ኒውስ እንዲነገር የሚሆነውን ማለት ነው። እና ጠየቁኝ ይሄንን ነገር what do you think discussion ነበረ እውነት ለመናገር። እና ያው የሚሆነውን ነገር for the greater public በእንግሊዝኛ እንዲሆን ነው እንግዲህ
ለሰፊ ህዝብ
ነው።
አንቺ እንግዲህ የፊልሙ መሰረት አለሽ፣ አሁን ደግሞ ጋዜጠኝነቱን ማብረሽ ትሰሪዋለሽ። ፊልም ከሞላ ጎደል የፈጠራ ሀሳቦችና ምናባዊነት ይገንበታል። ጋዜጠኝነቱ ደግሞ ከእውነታ ጉዳዮች ከመረጃዎች ጋር ነው ሁልጊዜ ያለው የስራው ጸባይ። ሁለቱን ለማቻቻል የፈተነሽ ነገር አልነበረም ወይ?
አዎ፣ በጣም ጥሩ ኳስቸን። አብሶሉትሊ አዎ። ምክንያቱም ፊልም እንዳልከው ኢማጂን ነው የምታደርገው የሚሆን እውነቱንም ፍሪደም አለ ለፊልም ለመናገር እና ጋዜጠኛ ግን ስትሆን ያው ሪስፖንሲቢሊቲም አለ ለመናገር የሚሆነውን ነገር እና ግን ይሄ በዚህ ጊዜ ጋዜጠኝነት አንዳንዴ ይቀየራል፣ ተቀይሯልም። ከድሮ ትምህርት ቤት ስማር የነበረው ተቀይሯል። ዌይ ኢትስ ጎይንግ አሁን ልዩ ነው እና እኔ ይሄን በደንብ አሰብኩበት ከማረግኝ በፊት እና የፈለኩት ከይሄ ቻናል በጋዜጠኝነትም ሆኖ በፊልሞች እንዲታዩ ኔትወርኩ ለዲያስፖራ እንዲሆን እንዲሰፋ ቲቪ ስሪስ ካለ ሪሊ ፊልምና ኒውስ ካልቸር ግን አሁን ቢኮዝ ያለው ነገር በአፍሪካ ላይ በጣም ሆት የሆነው ኒውስ ስለነበረ ለጠየከኝ እውነቱን ተናግረን factually የሆነውን ነገር ለማቅረብ ነው እንግዲህ። ግን ቻሌንጅ አለው። አብሶሉትሊ
ሰሎሜ፣ በወጣትነትሽ ጀምረሽ ነው እንግዲህ የፊልሙን ዓለም የተቀላቀልሽው የጋዜጠኝነቱንም ስራ። በርካታ ወጣቶች ይህንን ዝግጅት የሚከታተሉ በእነዚህ ዘርፎች እንዲሳካላቸው ይፈልጋሉ።
የሀብታሙ ስዩም እና የእንግዳችን ውይይት አልተጠናቀቀም። ለኢትዮጵያውያን በአሜሪካ ነበር ለዛሬ የያዝነው። በዌብሳይታችን እና በድረገጻችን ላይ ሙሉን መከታተል ትችላላችሁ፣ ምክንያቱም የአየር ሰዓታችን ተጠናቀቀ። የተከበራችሁ አድማጮች፣ ዛሬ ሳስተናግዳችሁ ያመሸሁት
ጽዮን ግርማ ነበርኩ። ስግሽታችንን ተከታተላችሁ። አስተያየት ለመስጠት በአትቪዮ አማርኛ የፌስቡክ ገጻችን የውስጥ መስመር መጠቀም ትችላላችሁ። በተጨማሪም horn@voanews.com የኢሜል አድራሻችን ነው። በትዊተርም #voanews ብላችሁ ተከተሉን፣ ተነጋገሩ። ዛሬ ስርጭቱን ከስቱዲዮ ሲያቀናብርልን ያመሸው ኤልያስ አስማረ ነው። በምስልና ድምጽ ቅንብር ግርማ ደገፋውና ሲሳይ አሸናፊ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን ስመኝሽ ቆየ ነበረች። ጽዮን ግርማ ብሬያችሁ አምሽቻለሁ። ሰላም፣ በደህና እደሩ።